ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
ጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሰላም እንደምናመሻችሁ፣ መስታወት አድራጋው ነኝ። የምሽቱን ፕሮግራማችንን ላስተዋውቃችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዋሽንግተን ዲሲ ይገኛሉ። ጠቅላይ ሚኒስትሩ ዋሽንግተን ዳላስ አየር ማረፊያ ሲደርሱም በአሜሪካ የሚኖሩ ከፍተኛ ቁጥር ያላቸው ኢትዮጵያውያንና ትውልደ ኢትዮጵያውያን ደማቅ አቀባበል አድርገውላቸዋል።
ክቡራትና ክቡራን አድማጮች፣ አሁን አቶ ለማ መገርሳ ናቸው አሁን የገቡት። አቶ
እንኳን ደህና ቆየን።
ይቅርታ ክቡር ሚኒስትር፣ እንኳን ደህና መጡ።
እንኳን ደህና ቆያችሁ። አሰላሙ እንደምን ደህና ነህ? ታዲያስ ጉዞ በጣም ጥሩ ነው። ዌ አር ቬሪ ኤክሳይትድ ቱ ቢ ሄር። በጣም ደስተኞች ነን። እንግዲህ ሁላችሁም ደስተኛ ሆናችሁ እየጠበቃችሁን እየሰማን ያለን እንሰማለን ሚሉንን መስማት ብቻ ሳይሆን እናዳምጣለን። ከዛ በኋላ በጋራ አብረን የምንሰራውን ስራ እንሰራለን።
If you say a few words international audience.
Really we are excited to be, this is the first ever visit by Ethiopian Prime Minister to his diaspora Ethiopians. So, you know, this is very historical, very significant in the political history of Ethiopia. So we are very excited. Not only to see the people abroad. This is very huge gathering in the history of this country. So we are so excited.
Thank you so much.
የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው በዛሬ በዳላስ ኤርፖርት ዋሽንግተን ዲሲ ከባልደረባችን ሰለሞን አባተ ጋር ያደረጉት ውይይት ነው። በእንግሊዝኛ እንዳሉት ከሆነ እንግዲህ ይሄ የመጀመሪያውና ታሪካዊ የሆነ ጠቅላይ ሚኒስትር ቀጥታ የዲያስፖራ ወይም በዚህ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ለማግኘት የተደረገ ታሪካዊ ቀን ነው ብለዋል። እንግዲህ ብዙ እቅዶች አሉ። እነሱን እየተከታተልን ለእናንተ በቀጥታ በፌስቡክ ገጻችን እናስተላልፍ ይሆናል። ቀደም ሲል ደግሞ የሰማችሁት ድምጽ የኦሮሚያ ክልል ፕሬዝዳንት ለማ መገርሳን ነበር። እሳቸውም ተገኝተዋል፣ እዚህ ዋሽንግተን ዲሲ ናቸው። እንግዲህ ሁሉንም እየተከታተልን ቀደም ብዬ እንደነገርኳችሁ በአማርኛ ድምጽ ሬዲዮ የፌስቡክ ገጻችን ላይ አማርኛ ቪኦኤ አማሪክ ላይ በቀጥታ እናስተላልፋለን። ባልደረቦቻችንም በቦታው ተገኝተው ለእናንተ መልእክቶችን እና መረጃዎችን ለማድረስ ይገኛሉ። እንግዲህ ተከታተሉ እንላለን። በመቀጠል በዚሁ ወደ ዩናይትድ ስቴትስ ከኢትዮጵያ የመጡት በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነር ነበሩ። ባልደረባችን ሰለሞን አባተ እንግዲህ በዛው በአየር ማረፊያው ቆም አድርጎ አናግሯቸው ነበር።
Certainly that will continue, and we hope in the governments and democracy area that will expand. We also have had a long standing security partnership. I think there is room for us to do more.
በጥቅሉ የዩናይትድ ስቴትስ አምባሳደር ማይክ ሬነር የተናገሩት ኢትዮጵያና ዩናይትድ ስቴትስ በጋራ አብረው ሲሰሩ ለበርካታ አመታት እንደሆናቸውና ይህም አብሮነታቸው እንደሚቀጥል ዩናይትድ ስቴትስም በኢትዮጵያ ኢኮኖሚና የንግድ ዙሪያ ከፍተኛ እንቅስቃሴ ለማድረግ ዝግጁ እንደሆነች ነው እንግዲህ የጠቀሱት። ሙሉ ዘገባውን ይዘን እንመለሳለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ወደ ቀዳሚው ዜና ነው የምናልፈው። ኢንጂነር ስመኘው በቀለ በዛሬው ዕለት በመስቀል አደባባይ በግል መኪናቸው ውስጥ ሕይወታቸው አልፎ ተገኝተዋል። በዚህ ዙሪያ ሙሉ ዘገባ አለን፣ ይዘን እንመለሳለን። የትራምፕ አስተዳደር ከወላጆቻቸው የተነጠሉትን ከ2500 በላይ የሚሆኑ ልጆችን መልሶ ከወላጆቻቸው ጋር እንዲያገናኝ በፍርድ ቤት የተሰጠው የጊዜ ገደብ ዛሬ ሐሙስ ያበቃል። የሀገር ደህንነት ጥበቃ ሚኒስትር ክሪስታጅ ኒልሰን በዩናይትድ ስቴትስ ምክር ቤት ላለ የሂስፓኒክ ኮሚቴ አባላት ትላንት ሲናገሩ ባለስልጣኖች በጊዜ ገደቡ መሰረት የሚሰሩበት ሁኔታ አለ ብለዋል። ስለ ስብሰባው በዝርዝር አልተናገሩም፣ ነገር ግን በጣም ጠቃሚ ነበር ብለዋል። አንዳንድ በስብሰባው የነበሩት የምክር ቤት አባላት ግን ቁጣ አሰምተዋል። ልጆቹን በጊዜ ገደቡ መሰረት ከቤተሰቦቻቸው ጋር የማገናኘቱ ተግባር ሊሳካ አይችልም ሲሉ ለሚኒስትሯ መናገራቸውን ገልጸዋል። የዩናይትድ ስቴትስ መንግስት እስካሁን ባለው ጊዜ ወደ 1200 የሚጠጉ ከአምስት ዓመት ዕድሜ በላይ የሆኑ ልጆች ከወላጆቻቸው ጋር ተገናኝተዋል ይላል። ይሁንና ገና መገናኘት ያለባቸው ልጆች ቁጥር ግልጽ አይደለም። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ጄፍ ሴሽን በምክትላቸው ሮድ ሮዘስታይን ላይ በከፍተኛ ደረጃ እንደሚተማመኑ በመግለጽ አንድ የወግ አጥባቂ ሪፐብሊካውያን የምክር ቤት አባላት ቡድን ከሶ ከስራ ለማስወጣት የሚያደርገውን ጥረት ውድቅ አድርጓል። ሴሽን ቦስተን ሆነው ባደረጉት ጋዜጣዊ ጉባኤ ምክትሌ ሮድ ሮዘስታይን ከፍተኛ ብቃት አላቸው ብለዋል። የምክር ቤት አባላቱ በአሁን ወቅት አብይ ርዕስ በሆነው የፍልሰት ጉዳይ ቢያተኩሩ መልካም ነው ሲሉም መክረዋል። አንድ የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ሪፐብሊካውያን አባላት ቡድን ምክትል ዋና አቃቤ ህግ ሮድ ሮዝስታይን ለመክሰስ ጥረት ጀምሯል። አግባብ የጎደለው ተግባር ፈጽመዋል፣ አቻምና በዩናይትድ ስቴትስ በተካሄደ ምርጫ ውስጥ ሩሲያ ጣልቃ ገብታለች ከሚለው ክስ ጋር በተያያዘ በሚካሄደው ምርመራ በቂ መረጃ አላካፈሉም በሚል ነው የሚከሱት። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ሆኖ የአሜሪካ ጉዟችን የጋቢና ቪኦኤ ጉዟችን ይቀጥላል። ኑ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን ነው የምናልፈው። ጠቅላይ ሚኒስትር ዶክተር አብይ አህመድ ዋሽንግተን ዲሲ ገብተዋል፣ እዚህ ይገኛሉ። ጠቅላይ ሚኒስትሩ ዋሽንግተን ዳላስ አየር ማረፊያ ሲደርሱም በአሜሪካ የሚኖሩ ከፍተኛ ቁጥር ያላቸው ኢትዮጵያውያንና ትውልደ ኢትዮጵያውያን ደማቅ አቀባበል አድርገውላቸዋል። የጠቅላይ ሚኒስትሩ የአሜሪካ ጉዞ የመንግስት ለመንግስት ግንኙነትን መሰረት ያደረገ አይሆንም ተብሏል። በአሜሪካ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ተገናኝተው መወያየትን ዋና ዓላማው ያደረገ እንደሚሆን ተገልጿል። ጠቅላይ ሚኒስትር አብይ ግንቡን እናፍርስ ድልድዩንም እንገንባ በሚል መሪ ቃል የሚያደርጉት ይህ ዛሬ የጀመሩት ጉብኝት በአጠቃላይ በአሜሪካ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን እየተካሄደ ያለው ሁለንተናዊ ለውጥ አካል ሆነው ለሀገሪቱ ልማትና እድገት አስተዋጽኦ እንዲያደርጉ ያለመ ነው ተብሏል። ባልደረባችን ሰለሞን አባተ ከአውሮፕላን ማረፊያው አቀባበል ጀምሮ ዛሬ ለጠቅላይ ሚኒስትሩ ጉብኝት የወጣውን መርሃ ግብር እየተከታተለ ይገኛል። ወደዛው እንለፍ።
እንዴት አመሸ ሰለሞን?
እንደምን አመሸ ሰለሞን ሞክሼ?
ጠቅላይ ሚኒስትር አብይ አህመድ ዛሬ ገብተዋል እና አሁን አንተ የት ነው ያለኸው?
አሁን ያለሁት ሶሎሞን ወተርጌት ሆቴል ውስጥ ነው። በነገራችን ላይ ጠቅላይ ሚኒስትሩም ያረፉት እዚሁ ነው። ወተርጌት የመጣሁበት ምክንያት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ላለፉት 27 ዓመታት መከፋፈል ላይ ቆይታ እንደነበረ ይታወቃል። እና ለብዙ ጊዜ ተከታታይ የሆኑ ጥረቶች ሲደረጉ ነበረ ቤተ ክርስቲያኒቱን ለማስታረቅና ወደ አንድ ለማምጣት። ይሁን እንጂ ብዙዎቹ ከሽፈው አሁን በመጨረሻ ላይ የተጀመረው ድርድር ስኬታማ የሆነ ይመስላል። በተለይ በቅርቡ ጠቅላይ ሚኒስትሩ አባቶችን ሰብስበው ጉዳዮቻቸውን እንዲፈቱ ከጠየቋቸው ወዲህ ሁሉም የመቻቻል መንፈስ፣ የመግባባት መንፈስ ይዘው ጥረታቸውን አጠናክረው በዛሬው ዕለት እንግዲህ የሚጠበቀው ያንን የቤተ ክርስቲያኒቱን ውህደት በይፋ ያውጃሉ ተብሎ ነው። ይሄ መድረክም የጠቅላይ ሚኒስትሩ የአሜሪካ ጉብኝት የመጀመሪያው ስራቸው ሆኗል። ብፁዓን አባቶችንና የእምነት መሪዎችን ሰብስቦ ማነጋገር እና ወደዚህ ስብሰባ እየገቡ እያሉ ሰሎሞን አንድ አባት አነጋግሬ ነበረ። ስብሰባቸው ሀሳብ ምን እንደሆነ የሚጠብቁት የሚከተለውን ብለውኛል።
ጤና ይስጥልኝ። እንደምን አሉ? ምንድን ነው አሁን የምትጠብቁት ከዚህ ስብሰባ?
እዚህ ስብሰባማ ለኢትዮጵያ ቤተክርስቲያን ትልቅ ምስራት እና የሁለቱ ሲኖዶሶች አንድነት ውህደት የሚበሰርበት የድል ቀን ነው።
ጨርሳችኋል ስራችሁን፣ ንግግራችሁን፣ ድርድራችሁን?
እሱን እንግዲህ አባቶች አሁን የሚገልጹት ነው የሚሆነው። እኛ እንጠብቃለን ብስራት ነው።
ከዚህ በፊት ከጠቅላይ ሚኒስትሩ ጋር የተገናኛችሁበት አጋጣሚ አለ? በስልክም ቢሆን በመላእክተኛም ቢሆን?
በመልእክተኞች? አዎ፣ ጠቅላይ ሚኒስትሩ ይህን ጉዳይ ያውቁታል። እሳቸው ማደራ ሰጥተዋል። ልኡካን ጊዜ ተነጋግረዋል። ስለዚህ የእሳቸው ከፍተኛ እክስ አለበት ለዛሬው ድላቸው።
ስለዚህ ዛሬ ይህንን ውህደታችሁን ልታበስሩ ነው ማለት ነው ከጠቅላይ ሚኒስትሩ ጋር የምትገናኙት? እዚህ አሁን የሚገኙት ከኢትዮጵያ የመጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልኡካን፣ ብፁዓን አባቶችና እስከ ዛሬ ድረስ በስደት ያለው ቅዱስ ሲኖዶስ ሲባል የነበረው ልኡካንና ብፁዓን አባቶች ናቸው። ከአሁን በኋላ በዚህ በወተርጌት በሚደረገው ስብሰባ ላይ ከጠቅላይ ሚኒስትሩ ጋር በድርድር ላይ የነበሩበትን ውጤት ያሳውቃሉ ተብሎ እየተጠበቀ ነው። የምትመለከቷቸው ብፁዓን አባቶች ወደ አዳራሹ ሲገቡ ነው ጠቅላይ ሚኒስትሩ ውስጥ ይጠብቋቸዋል።
እንደገና ወደ ኤርፖርት ልመልስ። ወደ ጠቅላይ ሚኒስትሩ አቀባበል እንዴት ነበረ? አብረዋቸው የመጡስ ሌሎች ከፍተኛ ባለስልጣናት አሉ?
ዛሬ ከማለዳ ጀምሮ ዳላስ ኢንተርናሽናል አይሮፕላን ጣቢያ ላይ እየጠበቅናቸው ነበረ ጠቅላይ ሚኒስትሩን። እንደመጡ ጠቅላይ ሚኒስትሩን እዛ ማግኘት አልቻልንም አይሮፕላን ጣቢያው ላይ። በእርግጥ ማንም ሊቀበላቸው የሄደ ብዙ ሰው ቢኖርም በቅርብ አላገኘናቸውም። ወዲያው ከአይሮፕላናቸው እንደወረዱ የጸጥታ ሰዎች ወደ ማረፊያቸው ነው ይዘዋቸው የተጓዙት። ነገር ግን እዚያው ቆይቼ አንድ ላይ ባይሆንም በተለያዩ አይሮፕላኖች ቢሆኑም አብረዋቸው የመጡ የመንግስት ሹማምንትን አግኝቼ ነበረ። አንደኛው የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ነበሩ። ጠይቄያቸው ነበር።
ይቅርታ ክቡር ሚኒስትር፣ እንኳን ደህና መጡ።
እንኳን ደህና ቆያቸው። ሰለሞን እንደምን ጠራነ? ጉዞ በጣም ጥሩ ነው። ዌ አር ቬሪ ኤግዛይትድ ቱ ቢ ሄር። በጣም ደስተኞች ነን። እንግዲህ ሁላችሁም ደስተኛ ሆናችሁ እየጠበቃችሁን እየሰማን ያለን እንሰማለን ሚሉንን መስማት ብቻ ሳይሆን እናዳምጣለን። ከዛ በኋላ በጋራ አብረን የምንሰራውን ስራ እንሰራለን።
ከውጭ ጉዳይ ሚኒስትሩ ቀደም ብለው ደግሞ ሰሎሞን ወደ ዋሽንግተን የገቡት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ነበሩ። አቶ ለማ እንደደረሱ እዚህ አየር ጣቢያው ላይ ተሰብስቦ ሲጠባበቅ የነበረ ብዙ ሰው በብዙ እልልታና በብዙ ጩኸት ነው የተቀበላቸው። እንደውም ምናልባት ጠቅላይ ሚኒስትሩ በዚህ በኩል መጡ እንዴ ብዬ ነበረ አስቤ ነበረ። ግን ጠጋ ብዬ ስመለከት አቶ ለማ መገርሳ ነበሩ። ነገር ግን አቶ ለማ መገርሳ ወደ መኪናቸው ሲሄዱ በጣም ብዙ ጥበቃ ነበረ። በአካባቢያቸው ብዙ የጸጥታ ሰዎች ነበሩ። የተጠናከረ የጸጥታ ስራ ነው እየተሰራ ያለው። በነገራችን ላይ ግን እንደዚያም ቢሆን በግፊያ ውስጥ አንዳንድ ሀሳቦቻቸውን ጠይቄያቸው ነበረ። ምልልሳችንን እናዳምጥ ሰሎሞን።
ይቅርታ፣ አቶ ለማ መገርሳ ናቸው አሁን የገቡት። አቶ
ለማ እንኳን ደህና ቆየህን። እንኳን ደህና ቆየህን። በጣም ደስ የሚል ነው። እንግዲህ ያው ወደፊት ደግሞ እናየዋለን፣ ግን ደስ ይላል።
ክቡራትና ክቡራን፣ አቶ ለማ መገርሳ ዳላስ አይሮፕላን ጣቢያ እንዳረፉ አቀባበል ተደርጎላቸዋል። አሁን ወደ ማረፊያቸው እየሄዱ ነው።
ሰለሞን፣ በዚሁ ወቅት በኢትዮጵያ የዩናይትድ ስቴትስ አምባሳደርም አብረው እንደመጡ ተሰምቷል እና ውስጥ የምታውቀው ነገር ካለ?
አሁን አምባሳደሩን አግኝቻቸው ነበረ። በእርግጥ አብረው አይደለም የመጡት ከጠቅላይ ሚኒስትሩ ጋር። እሳቸው በመደበኛ የኢትዮጵያ አየር መንገድ በረራ ነው የመጡት። ራሳቸውም እንደዚህ ብለውኛል። ከጠቅላይ ሚኒስትሩ ጋር ጉዞ ጋር ምንም ግንኙነት የለኝም፣ የአጋጣሚ ጉዳይ ነው ብለውኛል። እንደው ለማገዝ ከቻልኩኝ ግን አብሬያቸው ለመሆን ከቻልኩኝ ግን በማንኛውም ጊዜ ዝግጁ ነኝ ብለውኛል እና የጠቅላይ ሚኒስትሩን ያለፉት መቶ ቀናት ስራ በእጅጉ አድንቀዋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነር ያሉኝን እስቲ እንስማው።
ኢትዮጵያ ያለችበትን ሁኔታ እንዴት ይመለከቱታል? የጠቅላይ ሚኒስትር አብይ አህመድ ወደ ዩናይትድ ስቴትስ መምጣትንስ እንዴት ይመለከቱታል?
We're really excited. It's an extraordinary moment for Ethiopia. Prime Minister Abiy has in a very short period of time, just a little over 100 days.
በጣም ደስተኞች ነን። ለኢትዮጵያም ዛሬ ታላቅ ቀን ነው። ጠቅላይ ሚኒስትር አብይ ስልጣን ላይ ከመጡ ከመቶ ቀናት ጥቂት በዘለለ የስልጣን ጊዜያቸው የዜጎችን ህይወት ለማሻሻል የሀገሪቱን ኢኮኖሚ የተሻለ ደረጃ ላይ ለማድረስ ባላቸው አቅም ሁሉ እየሰሩ ይገኛሉ።
በሀገሪቱ ላይ የሚጠበቁ ለውጦችን በተመለከተ ዩናይትድ ስቴትስ የምትሳተፍበት አጋጣሚ ይኖራል?
Well, yes, I think so. I mean, we've been a very long-standing partner of Ethiopia. There are things that we will continue to do. Certainly our development assistance primarily.
አሁን እንደሱ እንደሚሆን አስባለሁ። ከኢትዮጵያ ጋር ያለን ወዳጅነት የረጅም ጊዜ ነው። በኢትዮጵያ ከዚህ ቀደም የጀመርናቸው ስራዎችን እንቀጥላለን። በተለይም በድገት ዙሪያ እርዳታችን ይቀጥላል። እንዲሁም በትምህርት ህክምናን የተመለከቱ ስራዎችን በማስቀደም በመልካም አስተዳደርና ዲሞክራሲ እንዲጠናከር የምናደርገውን እገዛ በርግጠኝነት በስፋት እንቀጥላለን። ከዚህ በተጨማሪም ለረጅም ጊዜ ስንሰራበት የቆየነውን የነህነት ጥበቃን ስራ በማጎልበት እገዛችን በተጠናከረ መልኩ ይቀጥላል። ሌላው ደግሞ የሀገሪቱ ምጣኔ ሀብት እድገት መቀጠል አለበት። እድገትን ሊያመጡ የሚችሉ ግብአቶችን በማመቻቸት ብቻ ሳይሆን በማስተዋወቅም ዙሪያ በስፋት በመስራት እድገቱን ለማስቀጠል እንሰራለን። ጠቅላይ ሚኒስትሩና የመንግስት አካላት በንግዱ ዙሪያ የተስማሙበትን የሥራ ዕቅድ ለዩናይትድ ስቴትስ የንግድ እንቅስቃሴም ከፍተኛ አስተዋጽኦ እንደሚኖረው ነው የማስበው።
ከጠቅላይ ሚኒስትሩ ጋር ተጉዘው ገና መድረስ ሆነውና ያጋጣሚ ጉዳይ ነው ወይስ?
Well, let me clarify, I did not arrive with the Prime Minister. We both arrived this morning.
ይሄንን ግልጽ ላድርግልህ ከጠቅላይ ሚኒስትሩ ጋር እዚህ ደርሰናል። እኔ ለስራ ነው ወደዚህ የመጣሁት። የጠቅላይ ሚኒስትሩ ዋነኛ ጉብኝት ዓላማ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያንን ለማግኘት ነው። እኔ ይሄንን በተመለከተ አይደለም ወደዚህ የመጣሁት። ከዚህ ጋር በተያያዘም ምንም የምሰራው ነገር የለኝም። እዚህ የተገኘሁት ግን ጠቅላይ ሚኒስትሩ እዚህ በሚቆዩበት ጊዜ የሚያስፈልጉ ድጋፎች ካሉ የምችለውን ለመርዳት ነው። በዚህ ደግሞ ክብር ይሰማኛል።
እንግዲህ ሰለሞን የዛሬው ከጧት ጀምሮ ያለው ውሎ ይሄንን ይመስላል። አሁን ጠቅላይ ሚኒስትር አብይ አህመድ በዚህ በአዳራሹ ውስጥ ተገኝተው የአባቶችን ስብሰባ እየመሩ ናቸው። በጣም ወቅ ያለ ነገር አዝማሚያ ነው የማየው። በአባቶቹ መካከል እርቅ ሰላም መስፈኑ በግልጽ ይታያል። ከትናንትና በስተያም በነገራችን ላይ በዋሽንግተን ዲሲው ቅዱስ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን የጋራ የጸሎት ስነ ስርዓት አካሂደው ነበረ። እንግዲህ ጠቅላይ ሚኒስትር አብይ አህመድ ዛሬም ሌሎች ፕሮግራሞችን እንደዚሁ ያስተናግዳሉ። ከንግድ ሰዎች ጋር፣ ከፖለቲካ መሪዎች ጋር፣ ከማህበረሰብ መሪዎች ጋር ዛሬና ነገም ይውላሉ። ከነገ በስቲያ ቅዳሜ ግዙፍ የሆነ የኢትዮጵያውያን ስብሰባ ይኖራል ዋሽንግተን ዲሲ ላይ። ከ25-40 ሺህ የሚሆኑ ኢትዮጵያውያን ይገኛሉ ተብሎ ነው የሚጠበቀው። በዚያ ላይ ንግግር ያደርጋሉ። ከዚያ በኋላ ደግሞ አነስ ባለ መድረክ ደግሞ ከተለያዩ የማህበረሰቡ ተጠሪዎች ጋር ውይይት ያካሄዳሉ። የጥያቄና መልስ ዝግጅት ይኖራል ተብሎ ይጠበቃል። እሁድ ወደ ምዕራብ ዩናይትድ ስቴትስ ተጉዘው ሎስ አንጀለስ ላይ ተመሳሳይ ግዙፍ የሆነ ስብሰባ ይመራሉ። ሰኞ ደግሞ ወደ ሚኒያፖሊስ ማዕከላዊ ምዕራብ ዩናይትድ ስቴትስ ይጓዙና ሚኒያፖሊስ ላይ እንደዚሁ አይነት ሰፊ መድረክ ሰኞ ዕለት ይመራሉ ተብሎ ይጠበቃል። ማክሰኞ ደግሞ አቶ ለማ መገርሳ እዚያው ሚኒያፖሊስ ውስጥ ግዙፍ የሆነ የኦሮሞ ማህበረሰብ ስብሰባ ላይ ተገኝተው ንግግር ያደርጋሉ፣ ውይይት ያደርጋሉ ተብሎ ይጠበቃል። በነገራችን ላይ ሚኒሶታ በዩናይትድ ስቴትስ ግዙፍ የሆነ የኦሮሞ ማህበረሰብ ዳያስፖራ ያለባት ግዛት ነች። በዚህ ምክንያት ነው እንግዲህ የአካባቢው ነዋሪዎች ጠይቀዋቸው አቶ ለማ መገርሳ ንግግር የሚያደርጉት። ይህንን ይመስላል አሁን ለጊዜው ያለኝ ሰሎሞን። ተጨማሪ መረጃ ደግሞ እንዳገኘው እመለሳለሁ።
አዎ፣ በተለይ አሁን እየተከታተልክ ያለኸው ጠቅላይ ሚኒስትሩ የሚመሩት ኢትዮጵያ ሃይማኖት መሪዎች ስብሰባ አዲስ ነገር ካለ በእሱ ቋጭ ይሆናል።
እመለሳለሁ፣ እመለሳለሁ።
እሺ፣ አመሰግናለሁ።
አመሰግናለሁ ሰሎሞን።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ቀደም ሲል አስተዋውቀን ነበር የታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት ስራ አስኪያጅ ኢንጂነር ስመኘው በቀለ በዛሬው ዕለት በመስቀል አደባባይ በግል መኪናቸው ውስጥ ህይወታቸው አልፎ ተገኝተዋል። እንግዲህ ኢንጂነር ስመኘው በቀለ በጥይት መሞታቸውን ፖሊስም አረጋግጧል። የተለያዩ እሳቸውን የሚያውቁ ሰዎች እና እንዲሁም የአሟሟታቸውን ጉዳይ የሚጠይቁ ሰላማዊ ሰልፍ እያደረጉ እንደሆነም ዘገባዎች ደርሰውናል። በማታው ዝግጅታችን ሰፋ ያለ ዝርዝር ይኖረናል። ወደሚቀጥለው ዘገባ እናልፋለን። ቅዳሜ ዕለት እና እሁድ ዕለት በመላው የትግራይ ከተሞች ሰላማዊ ሰልፍ ይደረጋል። ይህም ሰላማዊ ሰልፍ በመላው የትግራይ ከተሞች እንደሚካሄድ ዓለም ፍስሐ ዘገባውን አድርሶናል። ወደዛው እንለፍ።
ቅዳሜ ሐምሌ 21 2010 ዓ.ም በመቀሌ ከተማ፣ እሁድ ሐምሌ 22 2010 ዓ.ም ደግሞ በመላው የትግራይ ከተሞች ሰላማዊ ሰልፍ እንደሚካሄድ የህዝብና የሙያ ማህበራት በጥምር ገልጸዋል። ይህ ሰልፍ ሶስት አንኳር መልእክቶች የያዘ መሆኑን ተገለጸ። ዋነኛው የሰልፍ ዓላማ የኢትዮጵያና የኤርትራ የሰላም ሁኔታን በመደገፍ ለኤርትራ ህዝብ ያለን ፍቅር ለመንጸባረቅና ለዘላቅ ሰላም ያለን ምኞት ለመግለጽ፣ ሁለተኛው ዘር በመለየት የሚደረገው ጥቃት ለመኮነን ሲሆን፣ ሶስተኛው ህገ መንግስት ይከበር የሚል ነው። ይህ ቅዳሜ ሐምሌ 21 2010 ዓ.ም ከጠዋቱ 12 ሰዓት በስታዲየም ትግራይ የሚካሄደው ሰላማዊ ሰልፍ በርካታ ህዝብ እንደሚገኝ ተስፋ ተደርገዋል። አዘጋጆች ሰልፉን ለመካሄድ ፍቃድ አግኝተው በመራራት ላይ ናቸው። በዚህ መሰረት መቀሌ ከተማ በኢትዮጵያና በትግራይ ባንዲራ ከወዲሁ ደምቃ ትገኛለች። በመኪኖች በተለይ ታክሲዎች ባንዲራ በመስቀል መንቀሳቀስ ጀምረዋል። ይህ በእንዲህ እንዳለ ለሰልፉ ማጀቢያ የኢትዮጵያ የኤርትራና የትግራይ ሰንደቅ ዓላማ ያላቸው ነጋዴዎች ያሰሩት ቲሸርት በ180 ብር እየተሸጠ ይገኛል። ሰልፉ እሁድ ሐምሌ 22 2010 ዓ.ም በመላው የትግራይ ከተሞች እንደሚቀጥል ይታወቃል። ዓለም ፍስሐ ከመቀለ።
ወደሚቀጥለው ዘገባችን የምናልፈው በዚምባብዌ በሚቀጥለው ሳምንት ከሚካሄደው ጠቅላላ ምርጫዎች ራሱን እንደማያገል ዋናው የተቃዋሚ ፓርቲ አስታውቋል። የምርጫ ኮሚሽኑ ለገዢው ፓርቲ ያደላ የድምጽ ማጭበርበር ለማካሄድ አቅዷል የሚል እምነት እንዳለው ግን አስረድቷል። ባልደረባችን ሰባስቲያን ሞፉ ከሐራሬ ይበልጥ ያብራራዋል። ሰለሞን ክፍሌ ያቀርበዋል።
የተቃዋሚ ጥምረት ፓርቲው ሙቭመንት ፎር ዲሞክራቲክ ቼንጅ አላያንስ መሪ ኔልሰን ቻሚሳ ትላንት በተጠራ ጋዜጣዊ ጉባኤ ላይ ሲናገሩ በመጪው ሳምንት ሰኞ በሚደረገው ፕሬዝደንታዊ ምርጫ እንደምናሸንፍ እምነታችን ነው ብለዋል።
ድል ከምንጎናጸፍበት ምርጫ ራሳችንን ማግለል የሚቻል አይሆንም። ያን እናደርግ ዘንድ ነው ተሸናፊዎች የሚፈልጉት። የሕዝባችን ፍላጎት አምባገነንነትን እንድናሸንፍ፣ ድህነትን እንድናስወግድ፣ እንዲሁም ተስፋ መቁረጣቸውን እንድናባርርላቸው ነው። የእኛ በአሸናፊነት መውጣት የተረጋገጠ ነው። ያን እንድታውቁ ያስፈልጋል።
ኔልሰን ቻሚሳ ትላንት ይህን ጋዜጣዊ መግለጫ ከመስጠታቸው በፊት ግን የተቃዋሚ ጥምረቱ ከምርጫው ራሱን ሊያገል ነው የሚል ጭምጭምታ ሀገሪቱ ውስጥ በስፋት ሲነገር እንደነበር ታውቋል። በዚምባብዌ ምርጫ ኮሚሽን አሰራር ተሰላችቶ ተስፋ ቆርጧል የሚል ምክንያት እየተሰጠ ነበር ጭምጭምታው የሚናፈሰው። የተቃዋሚ ፓርቲው የመራጮችን ድምፅ ለመቁጠር የሚጠቀምበትን አሰራር ለማየት ያቀረበውን ጥያቄ የምርጫ ኮሚሽኑ ውድቅ አድርጓል። ኮሚሽኑ ገዢው ዛኑ ፒኤፍ ፓርቲ በእጩነት ላቀረባቸው ለፕሬዚደንት ኤመርሰን ማንጓጓ ያደላል ሲል ያቀረበውን ስሞታም እንዲሁ። የሰብአዊ መብቶች ተከራካሪ ቡድኖችም ኮሚሽኑ ለብዙ ዓመታት አገሪቱን ባስተዳደሩት በቀድሞ ፕሬዚደንት ሮበርት ሙጋቤ ዘመን በተካሄዱ ምርጫዎች ሁሉ ማጭበርበር አካሂዷል ሲሉ በተደጋጋሚ መክሰሳቸው ይታወሳል።
ወደ መጨረሻው ዘገባችን እናልፋለን። በጸረ ኤች አይ ቪ ትግል እየተሰጠ ያለው ዓለም አቀፍ ምላሽ ወሳኝ ደረጃ ላይ ደርሷል ሲል የተባበሩት መንግስታት ድርጅት የኤድስ ቢሮ ዩኤን ኤድስ ባወጣው ሪፖርት አስጠንቅቋል። ቆንጅት ታዬ ዝርዝሩን ይዛለች። እንደ አውሮፓውያን አቆጣጠር ባለፈው 2017 ዓመተ ምህረት በምስራቃዊና ደቡባዊ አፍሪካ 800 ሺህ ሰዎች በኤችአይቪ እንደተጠቁና ከኤድስ በተያያዙ ህመሞች ሳቢያ በግምት 380 ሺህ ሰዎች እንደሞቱ የዩኤን ኤድስ ሪፖርት ይጠቁማል። በዚያ የአፍሪካ አካባቢ በተጠቀሰው ዓመት በቫይረሱ ከተያዙትና በኤድስ ምክንያት ከሞቱት ሰዎች መካከል ከግማሽ የሚበልጡት ሞዛምቢክ፣ ታንዛኒያና ደቡብ አፍሪካ ውስጥ መሆኑን ሪፖርቱ አክሎ አመልክቷል። ይኸው የተባበሩት መንግስታት ድርጅት የኤድስ ሪፖርት ባካሄደው ክትትል ኤችአይቪ በደማቸው ባለ ሰዎች ላይ በተለይም በተወሰኑ የህብረተሰብ ክፍሎች ላይ ያነጣጠረ አድሎ እንደሚፈጸም ተመልክተናል ይላል። እነዚህ የተወሰኑ ዋና ዋና የህብረተሰብ ክፍሎች ያላቸው ለቫይረሱ ይበልጡን ተጋላጭ የሆኑ፣ ወንድ ከወንድ ግንኙነት የሚፈጽሙ፣ ሱስ አስያዥ ነገሮችን በመርፌ የሚወጉ፣ ጾታ ቅይር ሰዎችና በገንዘብ ወሲባዊ ግንኙነትን የሚፈጽሙ ሲል ይዘረዝራቸዋል። አያይዞም በተባሉት የአፍሪካ አካባቢዎች ጸረ ኤችአይቪ አገልግሎቶች የሚያስፈልጋቸው በገንዘብ ግብረ ስጋ የሚፈጽሙ ሰዎች እንዳሉም ያወሳል። ዶክተር ኬጊን ባርሳማይ የኬንያ የብሔራዊ ኤድስና በግብረ ስጋ ተላላፊ በሽታዎች ቁጥጥር መርሃ ግብር ስራ አስኪያጅ ናቸው። እንዲህ ይላሉ።
የእኛ ድርጅት በእንግሊዝኛው ምጻረ ቃል ናስኮፕ የቁልፍ ማህበረሰቦች መርሃ ግብር አለን። በተለይም ሴተኛ አዳሪዎች፣ ወንድ ለወንድ ግብረ ስጋ ፈጻሚዎችና በመርፌ አፍዝ አደንግዝ የሚወጉ ሰዎች ላይ ያነጣጠረ መርሃ ግብር ነው። አንደኛ ደረጃ ኬንያ ውስጥ ለቫይረሱ ከሚጋለጡ አዳዲስ ሰዎች መካከል 33% የእነዚህ የህብረተሰብ ክፍሎች አባላት መሆናቸውን እናውቃለን። እርግጥ መጠኑ ይለያያል። ከሴተኛ አዳሪዎች መካከል 29% ሱስ አስያዥ እጾች በመርፌ ከሚወጉት ውስጥ ደግሞ 18% ናቸው።
በመሆኑም ይህንን መረጃ መሰረት ያደረገ መርሃ ግብር ቀርጸን የመከላከል የሕክምናና የእንክብካቤ ስራዎችን እየመራነን ብለዋል ባለስልጣኑ። ላለፉት 10 ዓመታት ይህንኑ ስንሰራ ቆይተናል ሲሉም አክለዋል። ታዲያ ኬንያ ውስጥ በተደረገው ጥናት ከተጠየቁ በመርፌ ሱስ አስያዥ መድኃኒቶችን ከሚወጉ ሰዎች መካከል ከግማሽ በላዩ አድሎ ይደርስብናል፣ ፖሊሶች ይይዙናል በሚል ፍራቻ የሕክምና አገልግሎትን ወደሚያገኙባቸው ቦታዎች መሄድ እንደማይፈልጉ ነው የተናገሩት። ኬንያ ውስጥ ተመሳሳይ ጾታ ግንኙነት በሕግ የተከለከለ ነው። ይህን ተግባር ፈጽሟል ተብሎ የተበየነበት ሰው እስከ 14 ዓመት በሚደርስ እስራት እንዲቀጣ ሊፈረድበት ይችላል። በገንዘብ ወሲባዊ ግንኙነት መፈጸምም በሕግ ክልክል ነው። ግሬስ ካማው በወሲብ ንግድ የሚተዳደሩ ተመሳሳይ ጾታ ግንኙነት የሚፈጽሙ ለኤችአይቪ በዋናነት ተጋላጭ የህብረተሰብ ክፍሎች ማህበር ሊቀመንበር ናቸው። እንዲህ ሲሉ ያስረዳሉ።
እነዚህ የህብረተሰብ ክፍሎች በወንጀል ፈጻሚነት የሚታዩ በመሆናቸው ወደ ጤና ጥበቃ አገልግሎት ስፍራዎች አለመሄድን ይመርጣሉ። ስለዚህም ነው አብረው መደራጀቱን የሚፈልጉት። እንታሰራለን ብለው ስለሚፈሩ ነው።
በዩኤን ኤድስ ሪፖርት መሰረት በምስራቅና ደቡባዊ አፍሪካ ሀገሮች ኤችአይቪ በደማቸው ካለ ሰዎች መካከል 2/3 ባለፈው የአውሮፓውያን 2017 ዓመተ ምህረት ጸረ ኤችአይቪ መድኃኒቶችን ተጠቃሚ ለመሆን ችለዋል። ይህ እንዲሆን ያስቻለው ለጋሾች በሰጡት እርዳታ ነው ይላሉ ግሬስ ካማው። አገልግሎቱ ይበልጥ መዳረስ እንዳለበትም ሳያሳስቡ አላለፉም።
One of the things that we really have in Kenya is the private clinics that are donors funded.
ለጋሾቹ በሚሰጡን ገንዘብ የሚተዳደሩ የግል ክሊኒኮች አሉን። በወሲብ ንግድ የሚተዳደሩ ሰዎች አገልግሎት ለማግኘት ሳይሳቀቁ የሚሄዱት ወደ እነዚሁ ቦታዎች ነው። ለዚህም ነው የተጠቃሚዎች ቁጥር ሊጨምር የቻለው።
ባለፈው 2017 ዓመተ ምህረት ማብቂያ ላይ በምስራቅና ደቡባዊ አፍሪካ ቫይረሱ በደማቸው ያለ ሰዎች ቁጥር 19.6 ሚሊዮን ደርሶ እንደነበረ ሪፖርቱ ያመለክታል። ከነዚህ ውስጥ 81% ቫይረሱ በደማቸው እንዳለ ያወቁ ናቸው።
የዛሬው የጋቢና ቪኦኤ ጉዟችን እንግዲህ በዚሁ ተጠናቋል። ሳስተናግዳችሁ ያመሸሁት እኔ መስታወት አድራጋው ነበርኩ። ዝግጅታችንን ሲያቀናብርልን የቆየው ሞቅቢል ያበሮ። እንግዲህ በነገው ጉዟችን ተመልሰን እንገናኛለን። ለዛሬው መልካም ምሽት።
ኩን ራዲዮ